ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሰኔ 23 ቀን 2011 ነው። ኖተ ዲሞክራሲ ኢትዮጵያንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የምሽቱ ዝግጅታችንን የምንጀምረው በሳምንት ውስጥ የተጠናቀሩትን አበይ ዜናዎች በምንተነትንበት የፍካሬ ዜና ፕሮግራማችን ይሆናል። በማከታተልም ከዝግጅት ክፍላችን ባሳለፍነው ሳምንት ተላልፈው የነበሩ ሀተታዎችን በድጋሚ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
በቅዳሜ ዕለት በባህር ዳር የነበረውን ጥቃት አስተባብሯል የተባሉት ጀነራል አሳምነው ጽጌ በባህር ዳር ከተማ አቅራቢያ በሚገኘው ዛንዘልማ በሚባለው ቀበሌ በወታደሮች የተገደሉ መሆናቸውን ያገዛዙ ሚዲያ ኢቲቪ ገልጿል። ዜናው ያቀረበው ተቋም ጀነራሉ መቼና በምን አይነት ሁኔታ እንደተገደሉ በዝርዝር አለማቅረቡ ለተለያዩ መላምቶች በር የከፈተ ሲሆን ብዙዎቹ ጀነራሉ የተገደሉት በዚያን ቀን መሆኑንና እስካሁን ሳይነገር የቆየው የህዝብን የስሜት ሁኔታ ለመለካት ተብሎ ነው ይላሉ። ከዚህ በተጨማሪም በቅዳሜው ጥቃት ቆስለው በህክምና ላይ የነበሩት የአማራ አካባቢ ጠቅላይ አቃቤ ህግ አቶ ምግባሩ ከበደ መሞታቸውና እንዲሁም የሳአረ መኮንን የቀብር ስነ ስርዓት በትግራይ እንደሚደረግ ተነግሯል። አዲሱ ሹም በመግለጫው ቆስሎ ተይዟል ብሎት የነበረው የነሳአረ ገዳይም ሰዎችን ከገደለ በኋላ በዚያኑ ሰዓት ራሱን በራሱ ማጥፋቱን ያገዛዙ ሚዲያ ይፋ አድርጓል። ከዚህ በተጨማሪ ከቅዳሜ ጀምሮ በባህር ዳር በመቶ የሚቆጠሩ ዜጎች በወታደሮች እንደተገደሉ እየተነገረ ነው። ቀዳሚ ለት በባህር ዳርና በአዲስ አበባ የደረሱት ሁኔታዎችን አስመልክቶ እየወጡ ያሉ መረጃዎች ስለ ሁኔታው ለዜጎች ሰፋ ያለ ግንዛቤ እየሰጡ ነው። ብርጋዴር ጀነራል አሳምነው ጽጌ አማራው እየደረሰበት ካለው ጥቃት ራሱን ለመከላከል በወታደራዊ ትምህርት መሰልጠንና መታጠቅ እንዳለበት አምነው በርካታ የአካባቢው የጸጥታ ኃይል መመልመላቸው ማሰልጠናቸውና ማስታጠቃቸው ይታወቃል። ባለፈው ሳምንት ውስጥም ቁጥራቸው ከፍተኛ የሆነ በወታደራዊ ሙያ የሰለጠኑ ዜጎችን ማስመረቃቸው በዜና ተቋሞች መሰራጨቱ የሚታወቅ ነው። ቀደም ብሎ ጀምሮ በአማራው አካባቢ የዜጎች በወታደራዊ ሙያ መሰልጠንና መታጠቅ ያሰጋቸው አዲሱ ሹምና የወያኔ ባለስልጣኖች እንዲሁም የባዕዴን አዴፓና የክልል አስተዳዳሪዎች ያሳመነው ጽጌን የሰራዊት ማደራጀት ተግባር ለማስቆም የተሰባሰበውን ለመበተንና እንዲሁም ትጥቅ ለማስፈታት እቅድ አውጥተው እየተንቀሳቀሱ እንደነበር እየተነገረ ነው። በዚህ ምክንያት በጀነራሉና በባለስልጣኖች በኩል የከረረ ልዩነት ተፈጥሮ ሲያጨቃጭቅ እንደነበር ውስጥ አዋቂ ምንጮች ተናግረዋል። ባለፈው ሳምንት ውስጥ በክልሉ ባለስልጣኖች አቀነባባሪነት በባህር ዳር ውስጥ የተደረገው ስብሰባ ለታቀደው እርምጃ ህዝባዊ ድጋፍ ለማስገኘት የታለመ ሲሆን ቀዳሚ ለትም የክልሉ አስተባባሪዎች የነበራቸው ስብሰባ የህዝባዊ ኃይሉን ወታደራዊ ስልጠናና የመሳሪያ ማስታጠቅ ለማስቆምና ትጥቅ ለማስፈታት ስለሚወሰደው እርምጃ ለመነጋገር እንደነበር ሮይተር የተባለው የዜና ተቋም ካገዛዙ ባለስልጣኖች ያገኘው መረጃ ዋቤ በማድረግ ዘግቦታል። ከነዚህ መረጃዎች በተጨማሪ በባህር ዳር ከተማ የግድያ ሙከራ ከተደረገ በኋላ በደቂቃዎች ውስጥ የመከላከያ ሰራዊት ባህር ዳር መግባቱን እቅዱ ቀደም ብሎ ተወጥኖ በተጠንቀቅ ላይ እንደነበር ይገልጻል ተብሏል። ቀዳሜ በባህር ዳር የተፈጸመው ጥቃት ያገዛዙን እቅድ በቅድሚያ ያወቁት አሳምነው ጽጌ ራሳቸውን ከመጣባቸው እስርና እንግልት ለመከላከል እንዲሁም ሲያካሂዱት የነበረው የማሰልጠንና የማደራጀት ተግባርም ህልውና አግኝቶ እንዲቀጥል የወሰዱት እርምጃ ነው የሚሉ በርካታ ናቸው። መፈንቅለ መንግስት ተደረገ የሚለው ያገዛዙ ጩኸትና እንዲሁም እርምጃ ወታጆችን እንደ ወንጀለኛ አድርጎ አገዛዙ ማቅረቡን በጥኑ የሚነቅፉ ዜጎች በባህር ዳር ጥቃቱን በወሰዱትና በነሳአረ ግድያ መካከል ግንኙነት እንዳለና የመፈንቅለ መንግስት ሙከራው አካል እንደሆነ የሚቀርበው መሰረት እንደሌለው እየገለጹ እርምጃዎች መከላከያውን ሙሉ በሙሉ ለመቆጣጠር በአዲሱ ሹም አባላት የተወሰደ ነው በማለት ያላቸውን ግምት ይሰጣሉ። በኦሮሚያ በትግራይና በሌሎች ክልሎች ሚሊሻና የክልል የጸጥታ ኃይሎች በደፍ እየሰለጠኑና ህዝብን በማፈን ተግባራት እንዲሰማሩ ሲፈቀድላቸው በአማራው ክልል ሚሊሻ ጦር አይደራጅ ማለት ፍትሃዊ አይደለም በማለት የሹሞቹን አገዛዝ የሚያወግዙ በርካታ ናቸው። ከቀዳሜ ጀምሮ በአገሪቱ ውስጥ የኢንተርኔት አገልግሎት የተቋረጠ መሆኑ ሲታወቅ በአዲስ አበባና በባህር ዳር የጸጥታ ኃይሎች በሰፊው ተበትነው ፍተሻና እርምጃ እየወሰዱ መሆናቸውም ታውቋል። ሰኞ ሰኔ 17 ቀን በባህር ዳር ከተማ አባይ ማዶ ተብሎ በሚታወቀው የከተማዋ ክልል ከፍተኛ የተኩስ ድምጽ ሲሰማ መዋሉን ነዋሪዎች ይናገራሉ። አገዛዙ የመፈንቅለ መንግስት ሙከራ ተደርጓል በሚል የሐሰት ምክንያት ከሰጠ በኋላ በተለያዩ ቦታዎች ሰዎችን እያሰረ መሆኑ እየተነገረ ነው። በትናንትናው ዕለት የአማራው አካባቢ ልዩ ኃይል አዛዥ የሆኑትን ብርጋዴር ጀነራል ተፈራ ማሞን የአማራው አካባቢ የደህንነትና የሰላም ግንባታ ቢሮ ምክትል ኃላፊ ኮሎኔል አለበል አማረን መያዙ የተነገረ ሲሆን ከዚህ በላይ ቁጥራቸው በውል ያልታወቀ ሰዎች በጥቃቱ ተባባሪ ናቸው በማለት በባህር ዳርና በአዲስ አበባ የተያዙ መሆናቸውና ቁጥራቸው በውል ያልታወቁ ዜጎች በጸጥታ ኃይሎች የተገደሉ መሆናቸውን የተገኙት መረጃዎች ይገልጻሉ። ከታሰሩትና ከተገደሉት መካከል በቅርቡ የትጥቅ ትግል አቁመናል ብለው የተመለሱ ይገኙባቸዋል ተብሏል። በባህር ዳር ከተማ የጸጥታ ኃይሎች በብዛት ተሰማርተው የከተማዋን መንገዶች በመዝጋት የአፈና እርምጃዎችን በመውሰድ ላይ የሚገኙ ሲሆን በደሴ ከተማ ውጥረቱ ከፍተኛ መሆኑ ተነግሯል። የባህር ዳር አውሮፕላን ማረፊያ እስከዛሬ ለሊት ድረስ ባለመከፈቱ ለተለያዩ ጉዳዮች የሄዱ ዜጎች እዚያው መቆየት ግድ ሆኖባቸዋል ተብሏል። የጀነራል አሳምነው ጽጌ አስከሬን ከትውልድ ቦታቸው ከላሊበላ ከተማ ሲገባ ከፍተኛ አቀባበል ተደርጎለታል። የአካባቢው ህዝብ ሐዘኑን የገለጸ ሲሆን ከተማዋም ከፍተኛ ውጥረት የታየባት ሆናለች። ቀደም ብሎ የአማራውን ልዩ ኃይል ለማፍረስና ትጥቅ ለማስፈታት አልሞ የተንቀሳቀሰው አገዛዝ በነ ጀነራል አሳምነው ጽጌ የተደራጁትን የልዩ ልዩ ኃይል አባላት ለማፍረስ ለመበተንና ትጥቅ ለማስፈታት ይንቀሳቀሳል ተብሎ ይገመታል። ከዚህ ጋር ተያይዞ አገዛዙ በተለያዩ ጉዳዮች ላይ የሚሰጠው የተምታታ መግለጫ የቀዳሚው ሁኔታ ከመፈጠሩ በፊት የሴራ እቅድ መኖሩን ያረጋግጣል ተብሏል። የነሳአረ መኮንን ገዳይ በመጀመሪያ በአዲሱ ሹም መግለጫ በቁጥጥር ስር መዋሉ የተነገረ ሲሆን ሰኞ የፌደራል ፖሊስ ኮሚሽነር ገዳዩ ወዲያውኑ ራሱን ያጠፋ መሆኑን ገልጾ ነበር። በአንድ ቀን ውስጥ የተለያዩ መረጃዎች መድረሳቸው ማስገረሙ ሳያን ሰኞ ምሽት ላይ ያገዛዙ ቴሌቪዥን ቀደም ብሎ የሰጠውን መረጃ በመቀልበስ ግለሰቡ ቆስሎ በፖሊስ ሆስፒታል እየታከመ መሆኑን ገልጿል። ረቡ በላሊበላ ከተማ የብርጋዴር ጀነራል አሳምነው ጽጌ የቀብር ስነ ስርዓት ሲፈጸም ቁጥሩ እጅግ ከፍተኛ የሆነ ህዝብ ተገኝቷል። የጀነራሉ አስክሬን ላሊበላ ቀበያ በሚገኘው ሺምስታ አውሮፕላን ማረፊያ ሲደርስ የአካባቢው ነዋሪዎች በነቂስ ወጥተው ከተቀበሉ በኋላ አስከሬኑን በፉከራና በሽለላ አጅበው እስከ ማረፊያው ሸኝተዋል ተብሏል። ማታውኑ የጸሎትና የሻማ መብራት መርሃ ግብር ሲያደርጉም አምሽተዋል። የጀነራሉ የቀብር ስነ ስርዓት ሲፈጸም የላሊበላና የአካባቢው ገጠር አካባቢ ነዋሪዎች ከሌሎች ወረዳዎች የመጡና የሃይማኖት አባቶች በነቂስ ወጥተው በቦታው በመገኘት የስነ ስርዓቱ አካል ሆነዋል።
ይህንኑ የተቀነባበረ ጸረ አማራ ዘመቻ ህዝቡ ይቋቋም ዘንድ ለማሳሰብም በራሪ ወረቀቶች በየስፍራው ተበትነዋል። የበራሪ ወረቀቱ ይዘት ሙሉ ቃል የሚከተለው ነው። ይድረስ ለመላው አማራ ህዝብ። አብይ አህመድና ለማ መገርሳ ወያኔ ኢህአዴግ በሰሩት እኩይ ሴራ በአማራ ክልል በተደረገው የዘር ማጥፋት ዘመቻ ብዙ ወንድሞቻችንን አጥተናል። ጀነራል አሳምነው ጽጌ ወንድሞቹን አገደለን፣ ገዳዮቹና አብይ ናቸው። ስለዚህ ወገኖች ከህዝባችን ጎን በመሆን አሁን ከገባንበት ጨለማ ማዕት አንድ አማራ ለሁሉም ሁሉም አማራ ለአንድ አማራ የሚለውን መርህ በመከተል ህዝባችንን ስትደጉት ዘንድ እንማጸናለን። በእስር ላይ ያሉ ወንድሞቻችን ከክልሉ አውጥተው እንዳይወስዷቸውና ለስቃይ እንዳይደረጓቸው በትኩረት ተከታተሏቸው። የመላው አማራ ህዝብ ትጥቅህን አብይ ሊያስፈታህ ነውና አሻፈሪ ብለህ ራስህንና ወገንህን ታደግ፣ ከውስጥ አርበኞች ራስህን ተከላከል የሚል ነው።
ኔት ብሎክስ የተባለው የኢንተርኔት ደህንነትና እንቅስቃሴን የሚከታተለው ድርጅት በድረገጹ ላይ ባሰፈረው ዘገባ ባለፈው ሳምንት ቅዳሜ ምሽት ላይ በባህር ዳር ከደረሰው ሁኔታ ጋር ተያይዞ በኢትዮጵያ የኢንተርኔት አገልግሎት የተቋረጠ መሆኑን ገልጿል። በሁለቱ ቀናት ውስጥ በአገሪቱ 97% የሚሆነው የኢንተርኔት ተገልጋይ አገልግሎት የተቋረጠበት መሆኑን ተቋሙ የዘገበ ሲሆን ሁኔታው እገዳው አሁንም የቀጠለ መሆኑን አሳውቋል። የኢንተርኔት አገልግሎት የተፈቀደላቸው በአብዛኛው የውጭ ሀገር ኤምባሲዎችና አንዳንድ የዓለም አቀፍ ድርጅቶች መሆናቸው ሲገመት፣ አንዳንድ የአፍሪካ ህብረት ባለስልጣኖች በተቋሙ ውስጥ ኢንተርኔት አገልግሎት መቋረጡን ለዜና ተቋሞች ገልጸዋል። በኢትዮጵያ ውስጥ ሙሉ በሙሉ በሚባል ደረጃ ኢንተርኔት እንዲቋረጥ የተደረገው አገዛዙ በስፋት በዜጎች ላይ ያካሄደ ያለውን የአፈናና የግድያ እርምጃ ለመሸፈን መሆኑ ሲነገር፣ ከጥቂት ቀናት በፊት ምንም ማብራሪያ ያልተሰጠበት የኢንተርኔት አገልግሎት መታገዱም አሁንም በስራ ላይ የዋለ ላለው እርምጃ የቅድሚያ ፍተሻ ሳይሆን እንዳልቀረ ብዙዎች ግምታቸውን ሰጥተዋል። በተመሳሳይ ሁኔታ በሱዳንም የተቃዋሚዎችን እንቅስቃሴ ለመገደብ የወታደሩ መንግስት ኢንተርኔት ከዘጋ ቀናት ያለፉ መሆኑ ይታወቃል። ባለፈው ቅዳሜ ሰኔ 15 ቀን በባህር ዳርና በአዲስ አበባ በደረሰው ጥቃት እጃቸው አለበት በሚል በአዲስ አበባ ታስረው ከነበሩት መካከል 6ቱ ረቡ ፍርድ ቤት መቅረባቸው ታውቋል። ግለሰቦቹ በሪሁን አዳነ፣ መርከቡ ኃይሌ፣ ስንታየው ቸኩል፣ ጌዲዮን ወንደሰን፣ ማስተዋል አረጋና ሀየሉን ብራኔ የተባሉ ሲሆን ስንታየው ቸኩልና መርከቡ ኃይሌ የባላደራ ምክር ቤት አመራር አባላት፣ ጌዲዮን ወንደሰን ደግሞ የምክር ቤት አባል እንደሆኑ ይታወቃል። በሪሁን አዳነ ጋዜጠኛ፣ ማስተዋል አረጋ መምህር ሲሆኑ የአቶ ሀየሉን ብራኔ ስራና ሙያ ግን አልታወቀም። አቃቢ ህጉ አገዛዙ መፈንቅለ መንግስት ከሚለው ጋር በተያያዘ ግለሰቦቹን ህገ መንግስታዊ ስርዓትን ለመናድ በሽብር ተግባር መሳተፋቸውን እንደሚጠረጥር ከመናገር ውጪ ሌላ ዝርዝር ማስረጃ ያላቀረበ ሲሆን የ28 ቀናት የምርመራ ጊዜ ጠይቆ በዳኛው ትዕዛዝ ተፈቅዶለታል። ከዚህ በተጨማሪ ባለፈው ቅዳሜ ከብርጋዴር ጄኔራል አሳምነው ጋር በስልክ መነጋገሯን በማህበራዊ ሚዲያ የዘገበችው የአዲስ ፎርቹን ጋዜጠኛና እንዲሁም የአንዳንድ ፖለቲካ ድርጅቶች አባላት ተይዘው መታሰራቸው እየተነገረ ነው። ኢትዮጵያ ለተፈጥሮ ሀብቷ በቂ እንክብካቤ ባለማድረጓ ምክንያት ለአደጋ መጋለጧን የአዲስ አበባ ዩኒቨርሲቲ ምሁራን ለዜና ተቋሞች ከሰጡት ማብራሪያ ለማወቅ ተችሏል። ለተፈጥሮ ሀብት አስፈላጊውን ጥንቃቄ ባለማድረጋችን ምክንያት ወደ 17 የሚደርሱ የተለያዩ አረሞች ሊፈጠሩ ችሏል በማለት ምሁራኑ ያብራራሉ። ከተባሉት አጥፊ አረሞች መካከል በጣና ሐይቅና በሌሎች ላይ የተስፋፋው የኦምቦጭ አረም እንዲሁም በአፋር እየተስፋፋ የሚገኘውና ከአንድ ሚሊዮን ሄክታር በላይ ሸፍኗል የሚባለው እሾሃማ የሆነው የግራር ዛፍ ይገኝበታል። የወንዞች ብክለትና የአፈር መሸርሸር ከፍተኛ አደጋ እየፈጠሩ ሲሆን እንክብካቤ ካልተደረገላቸው ሌሎች ተዛማች ችግሮችን ሊያስከትሉ እንደሚችሉም ተዘርዝሯል። ለኑሮ ተስማሚ የሆነ አየር ጠባይ በተራራማ ቦታዎች ላይ ለእርሻ አመቺ የሆኑ መሬቶች እንዲሁም በተራራማነቷ የተነሳ ያላት የዝናብ መጠን ከፍተኛ መሆኑ አገራችን በተፈጥሮ የታደለች ጸጋዎች መሆናቸው የተገለጸ ሲሆን እነዚህን ጸጋዎች ሊፈታተን የሚችል የተፈጥሮ ሀብት ብክለትን መታደግ አስፈላጊ መሆኑን ተገልጿል። የከፍተኛ የምርምር ተቋም ጥናቶች ማድረግና የመፍትሄ ሐሳቦች ማቅረብ የሚጠበቅባቸው ግዴታ እንደሆነ ማሳሰቢያ ተሰጥቷል። የሻቢያ አገዛዝ በኤርትራ የካቶሊክ ቤተክርስቲያን ንብረት የሆኑትን የጤና ተቋማት መውረሱን አስመልክቶ የተወሰደ እርምጃ ትክክል ነበር በማለት መግለጫ ሰጥቷል። መግለጫው ኤርትራ ከሃይማኖት ተጽኖ ገለልተኛ በመሆኗ ማንኛውም የሃይማኖት ተቋም የህክምና ሪፈራል ሊሰጥ አይገባም። የሃይማኖት ተቋማት በመረጡት መስክ ተሰማርተው ህብረተሰባዊ አገልግሎት መስጠት አይችሉም። ይህን መስቀድ የነርሱ ተከታይ ያልሆነ ላይ አድሎ እንደማድረስ ይቆጠራል ብሏል። በማጠቃለያም ሁሉም የጤና ተቋማት ድርጅቶቻቸውን ለሀገሪቱ የጤና ሚኒስቴር ማስረከብ አለባቸው ሲልም ደምድሟል። ከቀናት በፊት 22 የጤና ጣቢያዎች የተወሰዱባት የሮማ ካቶሊክ ቤተክርስቲያን የሻቢያን ድርጊት ማውገዟ ይታወሳል። ለለቱ ያዝናቸው ፍካሬ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 ዩኤስኤ በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን። ማልፋ የኛ ነው ከፈትኛ መከ
በጥብጥ የዘራ በጥብጥ ያመርታል። በገዛ ሀገሩ አምባገነንነትን ሊያሳፍን ቆርጦ የተነሳው ዘረኛሹም ለሱዳን ህዝብ የሽግግር መንግስት ተሟጋች መስሎ የነሱንም ተገልጋይ ያደናቀፍ ዘጥ ዘጥን ተያይዞታል። አገዛዙ ገና ከመነሻው ጸረ አማራና ዘረኛ ሆኖ በመገኘትና ሀገራችንን በጽንፈኞች እያፍናቱ በመሆናቸው ይህ የዘሩት ብጥብጥ ዛሬ ሰላምን ሳይሆን ይብስ ጦርነትን አስፈላቸዋል። ነገሩ ተጀመረ እንጂ አላከተመም። የፈረደበትን አማራ ለማጥቃት የተጠነሰሰው ሴራና በጭቃሽሞች ላይ የመፈንቅል ሙከራ ባልገመቱት ደረጃና ይዘት ገና የሚበጠብጣቸው መሆኑን ከወዲሁ መናገር የሚቻል ነው። ሹሞቹ ወያኔ ኦነግ ሁሉም በተለይ በአማራውና በኢትዮጵያ ላይ ተነስተዋል። የወያኔ ቅጥረኞችን በአገር ወዳዶች ላይ የከፈቱት ጸያፍ ዘመቻ የዚሁ አካል መሆኑ ምንም አያጠራጥርም። ጸረ አማራው አቋም ምክንያቱ ጸረ ኢትዮጵያነት ነው። በነ ወያኔና ባዕዳን ግምት ኢትዮጵያን ለማጥቃት አማራን ማደባየት ወሳኝ ነው ብለው ያምናሉ። ኢሳያስ አፈወርቂ ከዓመታት በፊት እውነት ለሚል መጽሔት በሰጠው ቃለ መጠይቅ ከአማራው በስተቀር ስለ ኢትዮጵያ አንድነት የሚጨነቅ የለም በሚል ኢታሪካዊ ውሸቱን አስተምቶ ነበር። የትግራይ የፊውዳል ረዘርባዦችም ራሳቸውን ወያኔ ብለው ብቅ ሲሉ ይህንኑ ሐሰት በማጠንጠን ትግላችን ጸረ አማራ ነው ብለው ብቅ ማለታቸው ዛሬ ስብሐት ነጋ የተባለው ሙያተኛ ዋሽሆሊክን ቢሞክርም የምናስታውሰው ነው። የሻቢያን ስህተት ህዝብ በባድመ ግልጽ አድርጎ ተልታል። የዘረኞቹ ጽንፈኛ አቋማቸው ሃይማኖታዊ ይዘት ካለው ይህ ዘመቻቸው በክርስትና ሃይማኖትም ተዋህዶ ላይ መሆኑ የሚታይም ሆኗል። አማራና ክርስቲያንን በሜንጫ ያሉን የሹሞቹ የክብር እንግዶችን ያስታውሷል። ከሞቱ መቶ ዓመታት ባለፋቸው አጽዎች ላይ የሚነዛው ሐሰትና እየተከለሰ በመቅረብ ላይ ያለው ታሪክ ተብዬም ቅጥፈት የተነጣጠረው በኢትዮጵያ ላይ ነው። ኢትዮጵያዊነትን ፍልስፍሱን ለማውጣት ወያኔ በባዕዳንና ሻቢያ ድጋፍ ለስልጣን ሲበቃ በቅድሚያ ህዝቡን ከፋፍሎ በተለይም አማራውን ማደባየት ነበር ዋና ተልእኮው። ኢህዴን ብአዴን የተባለውን መጋዣ ተጠቅሞ የፈጸመው ወንጀል ሁሉም ያውቀዋል። ይህን የክፍፍል ሴራ ህዝብ በጣሶ ጸሎት በጎንደር ታሪካዊ ሰልፍ ደማቸው ደማችን ነው በሚል የሁሉንም ኢትዮጵያዊነት በማስደረገጥ ያደረገው ትግል ነው ለወያኔን ቀውስ ዋና ምክንያት የሆነው። ይህንን የህዝብ የኢትዮጵያዊ ህብረት ለመበጣጠስ ባለመቻላቸው ባዕዳን የወያኔን ስርዓት ለማዳን ያውጠነጠኑት ሴራ ሹሞቹን ለስልጣን አብቅቶ ለውጥ የመጣስ መስሎ የህዝብን ትግል ማፈን ነበር። ይህ ዛሬ ለሁላችንም ግልጽ ሆኗል። ሹሞቹን ኢትዮጵያዊና አዲስ የለውጥ ኃይል አስመስሎ ለማሻሻት ማለትም 27 ዓመታት ከወያኔ ጉያ የከረሙትን ሌላ አድርጎ ለማቅረብ ቢሊዮኖች ዶላሮች መውጣታቸው ብቻ ሳይሆን የባዕዳን ቅጥረኞች በነቂስ ለፍሰስ ደግፍ ተብለው ህዝብን በሰፊው አደናግረዋል። ህዝብ የሚረሳቸው ወንጀለኞች አይደሉም። በኢትዮጵያ የቆሙ መስለው ጸረ ኢትዮጵያ እንቅስቃሴና ዘመቻ ያደረጉትን ከይሲዎች በእርግጥም ህዝብ ጊዜ ጠብቆ ይፋረዳቸዋል። በሰበብ አስባቡ የአማራ ክልል በሚሉት የፌዴራል ጦር የሚሉትን ለማሰማራትና ህዝብን ትጥቅ ለማስፈታት ሲንጠነጠን የነበረው ተግባራዊ ሊሆን ተቃርቧል ማለት ይቻላል። ዛሬም ፌዴራል የሚባለው ጦር የሀገር ሳይሆን የአንድ ብሔር ወኪል ጦር ነው። ትላንት የትግራዩ ለወያኔ ነበር፣ ዛሬ ደግሞ ኦሮሞ ነኝ ባዩ ኦዴፓን ነው የሚወክለው። ትምህርቱ የዘረኞቹን ዓላማ ከግብ ለማድረስና በተለይም በአማራው ላይ ፍጅትና ማፈናቀልን ለማስፈን መሆኑ ላይ ምንም ጥርጣሬ ሊኖር አይገባም። የዘረኞቹ ግብ ኢትዮጵያን ለማፍረስና ነፃ ኦሮሚያ የሚለውን የኦነግ ግብ እውን ለማድረግ ነውና አማራው ላይ ጥቃቱ በሰፊው የሚቀጥል እንጂ የሚቆም አይደለም። ህልውናውን በስልትና በቆራጥነት መከላከል ደግሞ የሚመለከተው የኢትዮጵያ ህዝብ ሁሉ ግዳጅ ነው።
ወያኔ በቀደደው የዳርኛነት ቦይ ገብቶ በመፍለስ ወያኔ ለማሸነፍ መጣሩ ከንቱ ነው። ወደምን ሰማው መለስ ስንል ያገርን እጣፈንታ ባይመለከት ኖሮ አስቂኝ ብለን ባለፍነው ነበር። መፈንቅለ መንግስት የሚባለው ማዕከላዊውን አገዛዝ ለማስወገድ የሚደረግ ወታደራዊ እርምጃ ነው። መፈንቅል በትልት የሹሞቹ አዲስ ግኝት ነው ብንል ማጋነን አይሆንም። በባህር ዳር መፈንቅል ያውም ጦሩ ሳይዝ ያገዛዙን ጦር በቁጥጥር ሳያስገባ ምን ሊፈይድና ምንስ ሊያመጣ ነው? መፈንቅል ከመባል ወዲያውኑ የተወሰደው እርምጃ ቀደም ያለ ዝግጅትንና ቀንብርን መጠቆሙም አልቀረም። በገባዩ ግለሰቦቹን ለመያዝ ለማፈን ሙከራ ላይ ዘረኞቹ ተመተው ውስጥ እንደሆነ ቡራዩና ለገጣፎን አልሰማሁም። የጌዴዎም የተጋነነ ወሬ ነው ባዩ ሹምስ ከመቼው ወታደራዊ ልብሱን አጥልቆ ለመግለጫ በቃ። ባጭር ጊዜ ሁሉም ግልግልቱ እንደሚወጣ ጥርጥር የለውም። እስከዚያው ግን ሹሞቹን ለስልጣን ያበቁት ባዕዳን እጅግ ያለ ውዳሴያቸውን እንደገና መጠረቁን ተያይዘውታል። የፖለቲካ እስረኞችን ለቀዋል ይላሉ። ውሸት፣ አብዛኞቹ አሁንም በእስር ላይ ናቸው። ኢኮኖሚውንም አሳደጉ ይላሉ። ህዝብ የሚቀረነው ሐሰት። ሁሉም የፖለቲካ ድርጅቶች አጠፉ ይላሉ። ይህም ሌላ ውሸት። አንድም የወያኔ ጸረ ህግ አልተሻለም። ደብዛቸው የጠፋ እስረኞች አሁንም አልተገኙም፣ አልተፈቱም። የስርዓቱ አጫፋሪ ሴቶች ስልጣን አልባ በሆነ መንገድ መሾማቸው የሴቶችን መብት መረጋገጥ አያበስርም። የሀገሪቷን ሀብት አየር መንገዱን ጭምር ለግል ይዞታ ሊያቀርቡ ነው ብለዋል። እውነት ሊዘርፉን ፈላጊዎችን ሊፈለድቁ ይገባናል ባይነን። መብራት ለፈረቃ ውሃ ታስቦ ይደር፣ የኑሮ ውድነት ሰማይ፣ ድህነት በገፍ። ህዝብና ባዕዳን የሀገራችንን ሁኔታ በአንድ መልክ አያዩትም። ዛሬም መፈንቅል ተሞከረ በሚል አማራውን ስልጣን ስላጣ ተወሳስቶ ተነሳ የሚለው ሸርጥ ማንንም ኢትዮጵያዊ አያሳምንም። እኛም አውቀናል፣ ጉድጓድ ልሰናል ያልነው ገና ከጠዋቱ ነው። ሂደቱ ያለው ይዘት ጸረ ኢትዮጵያና በዚያም ልክ ጸረ አማራ ነው። ወያኔና ሻቢያ እንዲሁም የኦነግ አይነቶች በሞላ ለኢትዮጵያ የቆመውን ዜጋና ኃይል ሁሉ በጠላትነት ፈርጀው ሲያጠቁ የከረሙ ናቸው። የአባንም አባይ ኢትዮጵያ ትምክህተኛ አማራ ብለው ሲወጉት የከረሙት ለኢትዮጵያና ለህዝቧ አልበገር ብሎ ስለቆመ ነው። የኢህአፓ ጠላቶች የኢትዮጵያ ጠላቶች ሁሉ ናቸው። አረብ ተባለ አሜሪካ፣ ወያኔ የተባለ ሻቢያ ወይም ቀጥፈኛና ባንዳ ሲጨንቃቸው ድርጅቱን ራሱን ጸረ አማራ ሊሉ ሸንከል ደፋ ቀና የሚሉም ብቅ ብለዋል። ወደው አይስቁ ብንል ይገባናል። ሹሞቹ የህዝብን ፍላጎት ተጻረው የሽግግር ሂደት የተባለውን ለሱዳን እንጂ ለኢትዮጵያ እምቢኝ ብለው ያው የተለመደውን የወያኔ ኢህአዴግ የተጨበረበረ ምርጫ ወስነውልን ኢህአዴግን እናስቀጥላለን ብለው ዝተውብን ዘረኝነትን አስፍነውና ጽንፈኞችን አሰማርተውብን ብጥብጥን ያሰፈኑ ራሳቸው ናቸውና ሰላምን ቢመኟትም የሚያገኟት አይሆንም። ህዝብም አገሩን ለማዳን በሁሉም መስክ መታገልና መዋደቅ ግዴታው ነውና መታገሉ ቀጣይ እንጂ የሚያከትም አይሆንም። ነቢይ ለሚሉት ሹም ይህን መንገር ድፍረት እንደማይባል ተስፋ አለን። ኢትዮጵያ ለዘላለም ትኖር። ኢህአዴግ ደም ለሀገራችንና ለመብታችን ትግላችን ይቀጥል።
ለቃይ ተፋላሚ ከጎኛ ታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የህዝብ ተስፋን ግንባርክን አሳየ
ግንባርክን አሳየ
ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የሰለመው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርሽን አሳየ
የሽንቹ ሴራ ሲገለጥ በውሸት ላይ የተመሠረተ አገዛዝ ሁሌም ከሕግ የተጠላ ይሆናል። የሽሞች አገዛዝ ገና ከመሠረታው ከሕግ ተጠንቶ የቆመ ለመሆኑና በፈጠራዊውም ባዕዳን እያጀቡ ብዙውን ሕዝብ ለተወሰነ ጊዜ ማደናገር መቻሉን ደጋግመን የጠቀስነው ነው። የይስሙላ ለውጥን መሠረታዊ ለውጥ አስመስለው ሊያሻሽጡ ሲሞክሩ ዓመት አልፏል። የሰሞኑ የመፈንቅለ መንግሥት ቧልት የሰው ሕይወትን ያጠፋ ሂደት ባልሆነ ያስቀል ነበር። ከውሸትም ውሸት ሸንከል ብሎ መቆም ያልቻለ ጸረ ሕዝብ ጥንሰት ነው። መፈንቅለ መንግሥት ወይም በፈረንሳዩ ኩዴታ ማለት መንግሥት ላይ የኃይል እርምጃ መውሰድ ማለት ነው። ኤታ ማለት መንግሥት ነው። በኢትዮጵያ መንግሥትነን ብለው የሚውገረገሩት ሁሉ ማዕከላቸው አዲስ አበባ እንጂ ባህር ዳር ወይም ደምቢዶሎ ወይ አጋሮ አይደለም። የክልል መንግስት ግልበጣ የሚለው ፈሊጥ የጥራዝ ነጠቆቹ ሽሞች የጭንቀት ግኝት መሆን አለበት። ባዕዳኑ ይህን ሸፍት ወዲያውኑ አጅበው መንጫጫታቸው ደግሞ ስረ መሠረቱን እንድንጠረጠር የሚያደርግ ነው። ዋናው ሊሸፋፍኑት የሚሞክሩት ጉዳይ ዘረኛው ቡድን በተለይ አማራውን ከጥቅም ውጭ ለማድረግ ተነስቶ ለዚህ እንቅፋት ይሆንኛል ያላቸውን ለማሰርና ለመግደል ማሴሩን ነው። ብአዴን የሚባለው መጋዣ ያው ለወያኔ ምንጣፍ እንደነበር ለኦህዴድ ኦዴፓም ተገዢ በመሆኑ ምንም ሲያንገራግር የሰማም ዜጋ ባለመኖሩ በዚህ በኩል የኦዴፓና ወያኔን ድርጊት ከሞላ ጎደል መቃወም የጀመረው የረጅም ጊዜ የኦህዴድንም የብአዴንም አባል ጄኔራል አስቸጋሪ የሚል ታፔላ ከተለጠፈበት ሰንበት በት ብሏል። ይህ እንቅፋት የተባለ ግለሰብና ደጋፊዎቹን በደፍ ማሰርና ማስወገድ የሚለው ወያኔ የተሳተፈበት የሽሞቹ ሴራ በሥራ ለማዋል ሲሞከር በአልሞት ባይ ተጋዳይነት ጀነራል አሳምነው መታቆሱ ደግሞ ሊደበቅ የሚችል አይደለም። ባህር ዳር ሆኖ ሳረን በአዲስ አበባ ገሎ ቦታውን ለኦዴፓ ጀነራል ማመቻቸት ለጀነራሉ ምን ይጠቅመዋል? ከሁኔታው ተጠቃሚ ማን ነው ስንል መልስ ሽሞቹ ናቸው የሚል ነው። አስቸጋሪ አማራዎችን ለመምታት ፌደራል ቢባልም የኦዴፓ የሆነውን ጦር በአማራው ዘንድ አሰራጅቶ ህዝብን ትጥቅ ለማስፈታት የኦነግን አማራ ማጥፋት እቅድ በስራ ላይ ለማዋል። ለዚህ ግብ ነው እነ ጀነራል አሳምነው የተገደሉት ብንል ቅንጣትም ስህተት የለውም። መፈንቅል ከተደረገ ስራው የሽሞቹ በአማራው ህዝብ ላይ ነው። ይህን ማወቅ መረዳት ተስኖ አሁንም ለዘረኞቹ ሰለባ ለመሆን መነሳት ያስገምታል ያስወግዛል። ጋዜጠኞችን ፈታ፣ የፕሬስ ነጻነት በስራ ዋለ የሚለው የባዕዳን ልፈፋና ውዳሴ ቢከፍቱት ተልባ ከመሆን ያለፈ ለመሆኑ በበቂ ከዚህ በፊት ያቀረብነው ነው። ዛሬም ወያኔ ኢህአዴግ ፕሬሱን ይቆጣጠራል። ነጻነት የፈሩት ለአደንዛዦቹና ለዘረኛ ባለምንጫዎች ነው። ወደ ግማሽ ሚሊዮን ዶላር እርዳታ የሰጡትም ለራሳቸው ለዘረኛው ሚዲያ ነው። መፈንቅለ መንግስት በሚል ያካሄዱትን ግድያ በፍጥነት ድጋፍ የሰጡት ሬዲዮና ጋዜጦች ነፃ ሊባሉ የሚችሉ እንዳይደሉም ህዝብ ያውቃል። ሌሎች ግን ጋዜጣዊ መግለጫ እንዳይሰጡ ነጋ ጠባ እንደሚታገዱ ያስታውቃል። መገናኛ ብዙሃንን ስለሚቆጣጠሩና በአዳኑን ባላቸው ግዙፍ የሚዲያ ቁጥጥር ቅጥፈታቸውን ሀቅ አስመስለው ለማቅረብ መቻላቸውና በዚህም ብዙ ተባሎችን ማደናገራቸው የቀጠለ ነው። በአማራው ክልል መፈንቅለ መንግስት ተካሄደ የሚለውን ቧልት ሀቅ አስመስለው ሲያስተጋቡ የምንሰማው። መፈንቅለ መንግስት በባህር ዳር ቢሳካስ ምን ሊኮን? ለዚህና በዚህ ነው ማዕከላዊውን አገዛዝ በስልጣን ትቶ በጭቃ ሽሞች ላይ መነሳት ምን ሊፈይድ? ወይስ ከባህር ዳር የአማራ ጦር ወደ አዲስ አበባ ሊተምና ሊዘምት እቅድ ነበረው ለምን አይሉንም? እየቀለዱብን ነው። ዋናው ግባቸው አማራውን ህዝብ ማንበርከክ፣ ትጥቅ ማስፈታት፣ ማስገበርና ለኦዴፓ ተገዢ ማድረግ ነው። በዚህ ሲተባበሯቸው የነበሩ ጉዳት ቢደርስባቸው ህዝብ ሊያዝን መጠበቅ የለበትም። ከመቅስበት ግን ለሹሞቹ ድጋፍ ለመስጠት የተሽቀዳደሙት እራሳቸውን ተቃዋሚ ይሉ የነበሩ ጉዶች ግን በህዝብ ዘንድ ዋጋቸውን መጠበቅ ያለባቸው መሆኑ ታይቷል። ሹሞቹ ይህን ሴራ ሲፈጽሙ በዝምታ ያሳለፉትም ሁሉ ተባባሪ ናቸው ይባል ስህተት አይሆንም። ከዚህ ቀደም ሺዎች ሲገደሉና ከሶስት ሚሊዮን ህዝብ በላይ ሲፈናቀል ልክ እንደ ሹሙ አልሰማንም አላየንም ብለው የፈረሙት ማፈሪያዎች ዛሬ በግሃድ ግድያና በህዝብ ላይ ደባ ሲፈጸም ከገቡበት ማፈወጥተው ከወንጀለኞች ጎራ ቢለዩ በተሻላቸው ነበር። ሹሞቹ ህገወጥ የተባሉትን ድርጅቶች ህጋዊ አደረገ ተብሎም ሲለፈፍ ሀቁ እነማንን ጠራብን ጋበዘብን በሚል ህዝብ በሚገባ የሚመልሰው ነው። እነማንስ የዚህን ሸንካላ ሂደት እንኳ ተሳታፊ እንዳይሆኑ ተደረገ? ታገዱ። በዚህ መስክም ብዙ ሸብጥ ይሰራጫል። ሁሉን የፖለቲካ እስረኞች ፈታ የሚለው አይነት ድርቅ ያለ ውሸት። የክብር እንግዶቹስ እነማን ናቸው? በሺዎች ተለቅመው የተሾሙትስ? የለውጥ ወሬ እንጂ ቀጣዩ ያው ወያኔ ኢህአዴግ ነው። ይህ ሁሉ ችግርና አለመረጋጋት እያለ ለኢህአዴግ የሚመቸውን ምርጫ ካላደረግን ብለው ሹሞቹ መድረቃቸው ምክንያቱ የሚገባን ሲሆን፣ ተቃዋሚ ድርጅቶች በሉንባዮቹ ግን የዚህ አቋም አራጋቢ ሲሆኑ እግዚኦ ቅሌትና ጫማ ፋሚነት ማለታችን መገለዳችን አልቀረም። አገዳሉ ያው ሹሙ በለመደው የድረገጽ ግንኙነት ኢንተርኔትን አግዶ ግልጽነት በሌለበት አገር ብቸኛ የዜና ምንጭ ለመሆን ሴራውን ሲጎነጉንና ውሸቱን ሲያሰራጭ ዛሬም እያየነው ነው። የህዝብን የሀቅ የማወቅ መብት ረግጠው ቆይተዋል። እውነቱንም ለመናገር አይቻልም። 20 ባንክ በጠራራ ፀሐይ ከዘረፉት ጋር ሳይሆን የአዲስ አበባን ማንነት በሰላም እናስረግጣለን ካሉት ጋር ነው ሹሞቹ ጦርነት ሊከፍቱ የዛቱት። ከየት እንደመጡና ዓላማቸው ምን እንደሆነ ዛሬ ህዝብ ካልተረዳ ለመጣበት መከራ ራሱን ነው ያጋለጠው ሊባልበት ይገባል ማለት ነው። ቀስ በቀስ ህዝብና አገርን እያጠፉ ታሪካዊ ወንጀል በኢትዮጵያ ላይ እየፈጸሙ ናቸው። ጌዴው፣ አማራው፣ አኝዋኩ ወዘተ በከፍተኛ አደጋ ውስጥ ገብተዋል። የአረብ አገር አድሃሪዎች ለዘመናት ያለሙት ጸረ ኢትዮጵያ ግን እሩ እንዲሆንላቸው ቀርቧል። እነ ሻቢያ አማራው አከርካሪውን ካልተመታ ሰላም አናገኝም፣ ኢትዮጵያን ማዳከም አንችልም ባሉት መሰረት የተመኙት ሊፈጸምላቸው ነው በዘመናዊ ካህዲዎች። ሹሞቹን ጸረ ህዝብ ጸረ ኢትዮጵያ ብሎ መደምደም ሲያንስ ነው ባይነን። በቃል ሳይሆን በድርጊት ነውና ፖለቲካ የሚመዘነው የአመት ስራቸው ታሪካዊ ኢትዮጵያን በአፈጣኝ ለማፈራረስ መሆኑ ጋድ ሆኖ ወጥቶ ተሰጥቷል። በቡራዩ አጣይ ለገጣፎ ሻሸመኔ ወዘተ ያሳዩን ጸረ ህዝብ እርምጃቸው ነው ዋና ይዘታቸው ስምሪታቸው። የእነዚህ ኬኛ ወሮበሎች በሚከሰቱ ሁኔታዎች ላይ ቅጥፈትና ድብብቆች ከተወሰነ ህዝብ በራሱ የራሱ መደምደሚያ ቢደርስ ጥርጣሬን ቢያቀፍ የሚፈረድበት አይሆንም። ከህዝብ የተጣላ አገዛዝ ከሀቅ የተጣላ ነው። ይህም የትግልን መደናቀፍና የመሰረታዊ ስር ነቀል ለውጥ መምጣትን መጻረር የሚያሳይ ነው። ሹሞቹ ስልጣናቸውን በተዳከመች ኢትዮጵያ በተዘረረ አማራ ላይ ሊያደላድሉ አቅደዋል። ውስጥ ለውስጥ ተሻጋና ከወያኔ ጋር የሚካሄደው ውይይት፣ ከባዕዳን የሚመጣው ምክር ሁሉ ለኢትዮጵያ የሚበጅ ካለመሆኑ ሌላ ለዘረኞቹም በመጨረሻ የሚመቻቸው አይሆንም። በጥብጥን እየጋበዙና እያስፋፉ ናቸው። በሽወዳና ተንኮል ሸረባ ህዝብን አካለውና አደንዝዘው የሚገዙ እንደመሰላቸው አሉና አወቁ አላወቁ ኢትዮጵያን ለአደጋ እያጋለጡ ናቸው። በመሰረቱ ዘረኞች ስለሆኑ ነው። የምንጠቅመው ኦሮሞን ነው ብሎ አንዳንደኛው ሹም ከኢትዮጵያና ከዲሞክራሲ ጋር የተጣሉት። ወያኔስ ሌላ ምን አለ ትግሬን ከማለቱ ውጪ? በኢትዮጵያ ላይ ጠላቶቿ ሁሉ ተረባርበዋል። ከመቼውም ጊዜ በበለጠ ህዝቧ ዋርድያ ሊሆንላት ይጠበቃል። እርምጃቸው ያለመሌ፣ እንቅስቃሴያቸው ፈጠን ያለ ቀቢጸ ተስፋንም ያቀፈ ነው። አደገኞች ስለሆኑ ጊዜ ሊሰጣቸውና በትዕግስትም ልንይዛቸው መታሰብ የለበትም። በአፋጣኝ ማስወገድ ግዳጃችን ነው እንላለን። እንደገና እነሱም ከዘረኝነታቸው ነጥነቅ እንደማይሉም ነግረውናልና የምናስተናግደው የሐሰት ተስፋ የለም ምታት ነው። ህገ ወያኔንም አንነካም እርም ነው ሲሉ ደምትተውብናል። በቀጣይነት መጠበቅ ያለብን በጥብጥ ግድያና ሽብር ሲሆን በተለይም በሚጠሉት ህዝብ ላይ ያነጣጠረ እንደሚሆን ነው። ይህን ሀቅ መረዳት አቅቶን ለዘረኞቹ ሰለባ ከሆን ድክመቱና ጥፋቱ የራሳችን ነው። አደባዳኝ ኃይል ኢትዮጵያዊ እንጂ ማንም ባዕድ አይደለም። ህብረታችንን አጠናክረን በሽሞቹ አገዛዝ ላይ እንነሳ። ለዘረኞቹ ሰለባ ከሆን ድክመቱና ጥፋቱ የራሳችን ነው። ሰሪያሌግ ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት አቸናፊ ይሆን።
ነፍጠኛ አው ነፍጠኛ ነኝ። ነፍጠኛ አልከኝ እኮ ነፍጠኛ አሁንኝ ነፍጠኛ የዳር የድንበሬ ያገሬ ዘመን ከዚያም የነፍጠኞች ልጅ ነኝ። ያጥንታቸው ፍላጭ የደማቸው ውጤት ሞቶ ያከበሯት ኢትዮጵያ ባለኝ በነፍጥና በነፍጥ ልጅነቱን ሳታውቅ እነሆ ግማሽ ምዕተ ዓመት ከተጣላካ የነፍጠኞች ልጅ ነኝ። አራ እንኳን ከባንዶቹ አልተፈጠርኩ ያኔ ሁኔታዬ ነበር ከሃዲው ወያኔ። ነፃነት የማያውቅ ሸክም ወዳድ ገኛ በገዛው ይምላል ሲነሳም ሲተኛ። እኔ ልሙት ብሎ ጭራሽ አይነሳም። የወራሪን ጫማ ይሻለዋል መሳ ነፃ ነጣውና ከመያይ ውድና ታገሩ ለፋሽስቶች ግቢ ወርድያ ሆኖ ኩራትና ክብሩ። ነጣነተም ያው ሸክም ወዳድ ገኛ ለባሪያ ፈንጎች ሲጸልይ የሚኖር ሲነሳም ሲተኛ። ያዋረደ ይመስሎ ሲለኛ ነፍጠኛ አዎ ነፍጠኛ ነኝ። ሸዋረ ገድገሌ የቋራው ፊት አውራሪ ወርቁ ኃይለ ማርያም ማሞ ጦና ዑመር ሰመሰ አምረው ብለ ቢትወደድ አዳነች ያጃ ካማ ጌሎ ነፍስ ተሸክመው ተዋግተው አዋግተው ወራሪን አባረው ባስረክቡ አገር በየደረስንበት ውርደት ልብስ ሆነን እንዳለን ሀበሻ እንሳደድ ነበር ባለቤት እንዳጣ የገበያ ውሻ። አዎ 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 ነፍጠኛ ነኝ። ሀብተ ጊዮርጊስ ደናግዴ ባልቻ አባ ነግሶ እነ አብርሃም ደግሞ ጫ በላይ ዘለቀ አሉላ አባ ነጫ እምዬ ምኒልክ ጣይቱ ሙጡሉ ዘራ የደረሰና ጅግናው አብዲሳ አጋ ከአራቱም ማዕዘን በኢትዮጵያ አርበኞች በነዚያ ነፍጠኞች ነፃ ባንወጣ ሁነን እንኖር ነበር ከማጋጎዣ አህያ እናገኛ ገንበጣም ጎባጣ። አዎ ነፍጠኛ ነኝ። በንፍጥና በነፍጥ ልዩነቱን ሳታውቅ እነሆ ግማሽ ምዕተ ዓመት ከተጣላካ። አዎ ነፍጠኛ ነኝ። በአራቱም ማዕዘን ዘር ሃይማኖት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋር ሸንተረሩን ተራራ ሰንጥቀው ባያኖራት ኖሮ ኢትዮጵያን አኩርተው ሰንደቋን አልብሰው እንዳለ አበሻው በጀርባው ላይ አስሮ መቀመጫ ወንበር እነ ሲኞር ሲኞሪታን ጧትና ማታ ጩኖ ያጓጉዝ ነበር። በነፍጥና በነፍጥ ልዩነቱን ሳውቅ እነሆ ግማሽ ምዕተ ዓመት ከተጣላ ከሐቅ። ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ለኛ ለታሪክ እየናደ አዎ ነፍጠኛ ነኝ። አው ነፍጠኛ አው ነፍጠኛ
አመስተቲ በመከተል በኢትዮጵያ ጉዳይ ፈረንጅ ምናከባው በሚል ርዕስ የቀረበው ጽሑፍ እናሰማለን። ይህ በታሳሰር 2010 ዓመተ ምህረት በፈረንጅ ኢትዮጵያ ፍሬጎች ተጋብዞ የነበረው ሀርማን ኮን በማገባው የኢትዮጵያ ጉዳይ ገብቶ ሲፈተፍት የተሰጠ ማሳሰቢያ ነበር። የፈረንጅ ኢትዮጵያ ግለሰብ አሁንም መፈንቅለ መንግስት በሚባለው ተረት ድራማ ላይ በማገባው አቀሽቷል።
በኢትዮጵያ ጉዳይ ፈረንጅ ምናገባው የኢትዮጵያን ረጅም ታሪክ ስንቃኘው ብዙን ጊዜ ውጥንቅጥና ችግር በባዕዳን ጣልቃ ገብነት ታጅበው መምጣታቸውን እንታዘባለን። በቀጥታ በወረራ ሙከራ ሆነ አገር በቀል የጦር አበጋዞችና የስልጣን ጥመኞችን በመደገፍ ባዕዳን በኢትዮጵያ የውስጥ ጉዳይ ጣልቃ እየገቡ አገራችንን ሲጎዱ ከርማዋል። ዛሬም ይቆመ ያባራ ጉዳይ አይደለም። የሰሞኑ የሀርማን ኮሆን ያዞምባ ለዚሁ ጸያፍ ድርጊታቸው አይነታ መረጃ ነው። የድሮውን ብንተው እንኳን ማለትም የቱርኩን፣ የደርቡሹን፣ የጣሊያንን፣ የግብጽን፣ የእንግሊዝን ወዘተ ከአጼ ዘመን ጀምሮ ሀያላን መንግስታት እየተፈራረቁ በኢትዮጵያ ላይ የበላይነት እና ተጽዕኖአቸውን ሲያሳድሩበት ቆይተዋል። በተለይም አሜሪካ በአገራችን ላይ ሲያሳየው የቆየው ጥላቻና ንቀት ይህ ነው የሚባል እንዳልነበረ ታሪክ ራሱ ይመሰክራል። አርበኞቻችን ጣሊያንን ሲጋፈጡ ኋላ ቀሮች ብሎ ተሳልቆብናል። ታጼው ተወዳጅቶ ኢትዮጵያን በመዳፉ ስር ካደረገ በኋላም አዛዥ ናዛዥ ሊሆን ተነስቶ የያኔው አምባሳደር ኤድመንድ ኮሪ የአጼውን ሚኒስትሮችና ባለስልጣኖች እስከ መስደብ መድረሱ ተተርኳል። የወያኔ ወዳጅ ሆኖ አገራችንን የጎዳው የሲአይኤው ፖል ሄንዘም በዘረኝነቱ ንቀቱ ሲጠቀስ የነበረ ነው። የፖይንት ፎርስ ሰራተኞችና የዚሁ የአሜሪካ ወታደሮችን በገዛ አገራችን ባሪያ ኒገር ብለው ሲሰድቡንና ዜጋንም ደብድበው ነጻ ሲሄዱ መታዘብም ተገደል ቆይተናል። ደግነቱ የነበረው ትውልድ ለፈረንጅ የማይሰግድና ክብሩን የጠበቀ በመሆኑ ዘመናዊ ቀኝ ገዢዎቹን መታገል መቃወም የትግሉ አካል ሆኖ በአገር ወዳዶችና በአሜሪካ መካከል እስከዛሬ የቆየ ቦይ ተቆፈረ። ኢትዮጵያ የአሜሪካ የእጅ አዙር ቀኝ አገዛዝ ሰለባ በመሆኗና ባህላችንን ባልባሌ መንገድ እየተደፈረ በመሄዱ ተራማጆች ፀረ አሜሪካ ኢምፔሪያሊዝም ትግል ማካሄዳቸው ግዴታ ነበር። አሜሪካም ለዲሞክራሲ የሚደረገውን ትግል በጠላትነት ፍርጃ ልታወድም ካገዛሱ ጋር መሰለፏ ምስጢር አይደለም። የነ መንግስቱ ንዋይን የመፈንቅለ መንግስት ሙከራ ለማክሸፍ አሜሪካ ግንባር ቀደም ሚና ነበራት። በጥቅሉ ኢትዮጵያ ውስጥ ለውጥ ሲቃጣ አሜሪካ በተጻራሪው ቆማ እንቅፋት ሆና ጉዳትም አድርሳለች ማለት ይቻላል። አሜሪካ በአፍሪካ ባጠቃላይ የነበራት ሚናም አሉታዊ በመሆኑ የቀኝ ገዢዎችና የአፓርታይድም ጽኑ ደጋፊ ነበረችና የለውጥ እንቅስቃሴዎች ሁሉ ከአሜሪካ የተጻረረ አቋም መያዛቸው የሚታለፍ ሊሆን አልቻለም። ወደ ግራ ማዘንበሉና የሶሻሊስትን ሰፈር መምረጡ እንዲሁ የመጣ እንዳልነበረ ታሪክን የሚያውቁ ያውቁታል። የደርግ አገዛዝ ከሶቪየት በመወዳጀቱ አሜሪካ ይህን በመቃወም ልታደርግ የምትችለውን ሁሉ ስትሞክር የኢትዮጵያ ህልውና ጉዳይዋ ሆኖ አለመገኘቱም ምስጢር አይደለም። የኤርትራን መገንጠል ደግፋ እውንም አስደርጋለች። ኢህአፓና አገር ወዳዶችን ለማጥፋት ቢያንስ ሁለት ጊዜ በስፋት ዘምታ ከሽፎባታል። እንደ ኒካራጓ ጸረ አብዮት ኮንትራ ጦር በኢትዮጵያም በነ ደረጀ ዲሬሳ ቁጥጥር ስር ኢፒዲኤ የሚል መስርታና ረርታ ያቀደችው የቀኝ ኃይል የበላይነትም ከሽፎባታል። በይሃፓ ሰራዊት የብተና ሴራ ከተካሄደም በኋላ አባላቱ ወደ ድርጅቱ ወደ ሜዳ ሊመለሱ ይችላሉና ማፍረሱን ከግብ ለማድረስ ወደ አሜሪካ ማጓጓዝ የሚለውንም እነ ደረጀ እና አሜሪካ ጠንስሰውና በሱዳን ወታደራዊ ደህንነት ተባባሪነት እንዴት እንዳካሄዱትም ከነሰነሉ የምናውቀው ነው። ያባ ብተናውን ተቋቁሞ ተመልሶ ሲጠናከርም ቀጥተኛ ወረራ ተቃጥቶበት ይህንንም አሜሪካ ብደግፍም ሻቢያ ቢሳተፍበትም ድርጅቱ ሊወሩት የመጡትን በእለተ ፋሲካ ድባቅ መጥቶ አሳፍሯቸዋል። ወየኔን አቅፋ ያደረሰችብን ጉዳት ግን በቀላሉ የሚታይ አይደለምና የዚህ ሴራ ዋና አራማጅ የነበረው ሀርማን ኮሆን ዛሬ ተመልሶ ጸረ ወያኔ ቃና ያለው ልፈፋ ሲያሰማና ለኢትዮጵያ ያዞን ባሲያፈስ ማመን ቀርቶ ምን አዲስ ሴራ እየተዘጋጀብን ነው ብለን እንድናስብ የሚገፋፋን ነው። ወያኔ የአልባንያ ኮሙኒስት ነኝ ብሎ ያዙ ይልቀቁኝ ቢልም ውስጡን ያወቁት አሜሪካኖች ሊያሰግዱት ጊዜ አልፈጀባቸውም። እንግሊዝ፣ አሜሪካ፣ ኖርዌይ፣ ስዊድን ተባብረው ወያኔ ሲደግፉ እንግሊዝና ጀርመን ደግሞ በተለይም ኦነግን ለማጠናከርና በተቻለ መጠን ሁሉ ኢህአፓንም ጥግ ለማስያዝ ተንቀሳቀሱ። ረሃብ ሲከሰትም ይህን ሽፋን አድርገው ለወያኔ በሚሊዮኖች የሚቆጠር የዶላር እርዳታ ሲሰጡ ለኢህአፓ ነጻ ግዛቶች ግን ቤሳም አናቀምስም ማለታቸውን የምንረሳው አይደለም። እነ ቦብ ጌልዶፍና ዳን ኮኔል በእርዳታ ሰጪ ሽፋን ለወያኔ ያን ሁሉ እርዳታ ሲያፈሱ በጀዳ ሳውዲ አረቢያ የአሜሪካ ባንክ ብቻ ከመቶ ሚሊዮን ዶላር በላይ ወያኔ ተቀማጭ ሲኖረው ኢፒዲኤ በሚስጥር በኦክስፋምና በእንግሊዝ ሌሎችም ተረድቶ ከ12 ሚሊዮን ዶላር በላይ ተቀማጭ እንደነበረው በወቅቱ የባንክ ቁጥርና ሰነድ አያይዘን አጋልጠናል። የአሜሪካ የሱዳን ቅጥረኞችም ከወያኔ እንዲያብሩና ኢህአፓን እንዲያጠቁ በተሰጣቸው እዝ መሰረት ተልኳቸውን ሊፈጽሙ ሞክረዋል። ለወያኔም የኢህአፓ አባላትን አሳልፈው ሰጥተው አስጠፍተዋል። አሜሪካ በዚያው ወቅት በደርግ የከተተቻቸውን ቅጥረኞች በማሰለፍ ጎርባቾቭም ለደርግ የመሳሪያ እርዳታ እንዳይሰጥ በማግባባት ወያኔን ረድታለች። እነ ኮሆንም ቤተ እስራኤሎችን ማጓጓዝ በሚል የፈጸሙትን ሻጥርና ትብብር ያደረጉላቸው የደርግ ባለስልጣኖችን በሚመለከት ኦፕሬሽን ሰለሞን በተባለው መጽሐፍ በዝርዝር ተቀምጧል። የመንግስት ቅምጦች የተባሉት አዲስ አበባ ላይ የመከላከል ጦርነት እንዳያካሂዱ ተስፋዬ ወልደስላሴና ሌሎችም የሻጠሩ ሲሆን አሜሪካም ፈርጣጩና ቡከኑን መንግስቱ አግባብታ የአገር ሀብት ዘርፎ ወደ ተዘጋጀለት ሐራሪ አገር ጥሎና አጋልጦ እግሬ አውጪኝ ብሏል። የአሜሪካ ሳተላይቶች የደርግን ወታደራዊ እንቅስቃሴና ሰፈራ ፎቶዎች ለወያኔ ሲሰጡ እንደነበረም ዛሬ የሚክዱት አይደለም። የለንደን የሰላም ጉባኤ በሚል ስም ሲያላግጡም በሱዳን ተጽዕኖ የኦነጉ ሌንጮ በራሱ አባባል በግድግዳ ዝምብነት እንዲገኝ ከተደረገ በኋላ እነ ኢሊያቅ ግን እንዳይገኙ ወያኔና ሻቢያ ያቀረቡትን ሐሳብ ደግፎ የአገራችንን ክብር ደፍሮ በብጣቂ ወረቀት ላይ አዲስ አበባ ያዙ ብሎ ፈቃድ ሰጪ የሆነው ኮሆን ነበር። ይኸው ኮሆን ለወያኔ ዋናና አስተማማኝ መሳሪያ ሆኖ የኤርትራን መገንጠል አመቻችቶ ይህን ግንጠላ የአፍሪካ አገሮችም እንዲደግፉ ያደረገ ከመሆኑም በላይ ሰላዩን አብዱል አባቦራ ተብየውንም ወደ ደቡብ ሱዳን አማጽያን መሪ ኮሎኔል ጆን ጋራንግ በመላክና ከኢትዮጵያው ኢዲሃቅና ኢሃፓ ጋርም እንዳይተባበር ያስፈራራው ራሱ ኮሆን ነው። በለንደን ደርግን ወክለው ከተገኙት ውስጥ የተወሰኑት የአሜሪካ ቅጥረኞች ስለነበሩ ኢትዮጵያን አጋልጠው ወዲያውኑ ጥገኝነት አግኝተው ወደ አሜሪካ ተጉዘዋል። ስማቸውን የማያውቅ ያለ አይመስለንም። በወያኔ ስር የወደቀች ኢትዮጵያ ዴሞክራሲ ካልሰፈነባት ለወያኔ እርዳታና ድጋፍ አንሰጥም ባዩ ኮሆን ኢትዮጵያ ስትመዘበርና ልጆቿ ሲጨፈጨፉ ጆሮ ዳባ ልበስ ብሎ ሰላዩን ፖል ሄንዝንና ሌሎችንም ወያኔን እንዲደግፉ አዞ በኢትዮጵያ የቀለደ ግለሰብ ነው። ታዲያ ይተረስቶ ነው ዛሬ ኮሆን ለኢትዮጵያ ተቆርቋሪ ሆነ ለማለት ዳርዳር የሚባለው? እዚህ ላይ ሌላ ማንሳት ያለብን የአሜሪካ ድምጽ ሬዲዮ ወደ አገራችን የሚያስተላልፈውን በሚመለከት ነው። ደርግ ሊወድቅ ባለበት ጊዜ ይህ የሬዲዮ ጣቢያ ኢህአፓን እንደ ድርጅት ላይጠቅስ ላያነሳ መሐላና ግዳጅ ስለነበረበት ለወያኔ የተቀመ ሚና የተጫወተ ሲሆን ከዚያን ጊዜ እስካሁንም ከዚህ አቋሙ ነቅነቅ ባለ ማለት የኢትዮጵያ ተልካሻ ፖለቲከኛ ነኝ ባይ ሁሉ ሲያስተናግድ ሰላዩን አብዱል አባቦራንም የሰላም ታጋይ ብሎ ያኔ እንደቀረበ ሁሉ ወንጀለኞችና ሀገር ሻጮችን አርበኛ ታጋይ ብሎ ሊያናፍስ በመሞከር ላይ አለ። በዚህ ጥረቱ ቢቢሲ በአማርኛና ኦሮምኛ በደርግ ወንጀለኛ የሚካሄደው የአውስትራሊያ የአማርኛ ድምጽም ተባባሪዎቹ ሆነው በአገራችን ላይ ይዘምታሉ። ያባ ግን በጥረቱና በአባላቱ ቆራጥ ተጋድሎ የራሱ ሬዲዮ ፍኖተ ዲሞክራሲ ስላለው በኢትዮጵያ ላይ የተቃጣውን የተካሄደውንና አሁንም በነከሆንና አሜሪካ ለዋሽንግተን የሚበጅ አስመሳች ግግር ለማካሄድ የታቀደውን ማጋለጡን ተያይዞታል። ይሄው ሀቅ አንቋቸው የለም ያሉትን ድርጅት አመሰን በጠበጠን ብለው በይፋ መጮህ ተገደዋል። ተባችን ከአሜሪካ ህዝብ ጋር አይደለም። የዘንድሮ የፖለቲካ ማህይሞች ሂስና ትችት ወይም ተቃውሞ ገዢዎችን እየተመለከተ ህዝብን በጥላትነት የፈረጀ ይመስላቸዋል። ወያኔ ለራሱ ስለሚያመቸው ጸረ ወያኔውን አቋምና ትግል ጸረ ትግሬ አድርጎና አስመስሎ ማሳመን ይፈልጋል። ተቃውሞችን በአሜሪካ መንግስት ጸረ ኢትዮጵያ አቋም ላይ ነው። ለዚሁም ምክንያቱ የአሜሪካ ብሔራዊ ጥቅምና የኢትዮጵያ ብሔራዊ ጥቅም ሁሌም ተጻረው መገኘታቸው ነው። ሃይ ሃይ የተባለለት ኦባማ አዲስ አበባ መጥቶ ወያኔ በዲሞክራሲያዊ ምርጫ አሸናፊ ሆኗል ብሎ የአባይና ማፈሪያ መስክርነቱን ሲሰጥ የተገረሙ ከነበሩ ሁኔታዎችን መገንዘብ ተስኗቸው ነበር ማለት መሆኑን በጊዜው ገልጠናል። አሜሪካ የብሔራዊ ጥቅሟን ለማስከበር በእኛ ላይ በደል ማድረሷ በቅድሚያ የሚያስወቅሰን ይህን እድል የሰጠናትን ነው። የኢትዮጵያ ብሔራዊ ጥቅም የሚያስጠብቅ መንግስት ማቆም አቅቶናልና የአሜሪካን ንብሻጥር ማቸነፍ አልቻልንምና ለዚህም ነው ዛሬም እድል አንስጣቸው ወዳጃቸውን ወያኔ ከውድቀት የሚያድን ስራቸውን ተግባራዊ እንዳያደርጉ እንታገላቸው የምንለው። የሀገራችን ነጻነት የተጠበቀው በትግልና በመስዋዕትነት በጉዳያችን ፈረንጅና ባዕድ ምን አገባቸው በማለትም ነው። ልባችንንም በራችንንም ድንበራችንንም አንጎላችንንም ከፍተን አንስጣቸው። ለወያኔ ሙሉ ውድቀት እንታገል። የሀገርን ጠላት ጠግኖ ማስቀጠል አይቻልም። በታሪካችን ካየናቸው ሁሉ ወያኔን የሚያክል ጨካኝ ጸረ ኢትዮጵያ አገዛዝ ታይቶም አይታወቅ ብንል ከቶም ስህተት አይደለም። ልናወድመው ቆርጠን ትግላችንን እናፋፍም። ድል ለኢትዮጵያ ሕዝብ የጋራ ጸረ ወያኔ ትግል።
Let ጌታው ሲሮጥ ማለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽቀነጠረው እንዳላቂቃ ተወረወረ እንዳሮጌ ካህጋ